ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ክፍል 2 መደበኛ ፕሮግራማችን አሁን ይጀምራል። የታላቁን ኢትዮጵያዊ ንጉሠ ነገሥት አጼ ቴዎድሮስን የህይወት ታሪክ ተንተርሶ ባቤ ጉበኛ የተደረሰውን ታሪካዊ ልቦለድ አንድ ለናቱ መጽሐፍ ትረካ ክፍል 4 አስተምተን የተከላላ ፕሮግራማችን ፍጻሜ ይሆናል።
ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
አንድ ለናት ታሪካዊ ልቦለድ ከአቤ ጉበኛ 1961 ዓመተ ምህረት አዲስ አበባ። ይህ መጽሐፍ የኢትዮጵያን ነጻነትና ጠቅላላ ደህንነት ለመጠበቅ ሕይወታቸውን ለሰው ወደፊትም አስፈላጊ በሆነበት ጊዜ ለሀገራቸው ነጻነት ሕይወታቸውን ለሚሰው ሁሉ መታሰቢያቸው እንዲሆን አበርክቻለሁ። አቤ ጉበኛ
አጠቅ ብሎ ፈረስ ካሳ ብሎ ስም ማርባር ቢሸበራል ኢየሩሳሌም እኔ ማዩ ቱርክባይ የምሸሽ ፈረስ አባት አጠቅ ስሙ ቴዎድሮስ ጠላትን የሚበትን እንዳውሎ ነፋስ እኔ ማዩ ቱርክባይ የምሸሽ
ማጫ ባንድ ታላቅ ዛፍ ከሃያ እስከ 30 የሚሆኑ ሰዎች ግማሾቹ ቆመው ግማሾቹ ተቀምጠው ሲያወቁ ራቅ ብሎ ለሚሰማቸው ሰው ልክ ያንድ ገበያ ህዝብ ይመስሉ ነበር። 50 የሚሆኑ ከፍቶች 25ቱ ባንድ በኩል 25ቱ በሌላው በኩል ነው በሁለት ኩታሮች እየተጠበቁ ሳር ይበላሉ። በሁለቱም በኩል ያሉት ከፍቶች አልፎ አልፎ አንገታቸውን ቀና ያደረጉ የምድርን አቀማመጥ ውበት እንደሚያደንቅ ፈላስፋ ባሻገር ያሉትን ቦታዎች ትኩር እያሉ ሲመለከቱ ሁኔታቸው ሁሉም ላሉበት ቦታ እንግዳ መሆናቸውን ያስረዳ ነበር። በአንድ በኩል ያሉት ከብቶች ከጎሽ ሳይሆን ከዞን ጋር ሊያወዳድሯቸው የሚገባ ሳር ለመብላት ዝቅ ሲሉ ዳልጋቸው መሬት የሚጠርግ ሻኛቸው ለብቻው ብቻውን ተወልዶ ጡት የተመቸው የበግ ጥቦት አክሎ ወደ አንድ በኩል ዘንበል ብሎ ይተኛ ሁለት መጫኛ ተዘርግቶ የየሆዳቸውን ዙሪያ የሚደርሰው የማይመስሉ ቀለማቸው ዝንጉርጉር ዛጎልማ ወርቃ ቡላ አሻልማ ቦራ ቦቃ ነውርማ ሻሸል ወይና ይብሮሽ ጃሞ ሲሆን አብዛኛዎቹ ቀንዳቸው በጣም ሳይወጣ ወፈር ቀጥ ያለ ሆኖ ጉችም ጉችም ያለ ነው። ሁለት ያህል ጎዳዎችና ሶስት ያህል ቀንደዳፍላዎችም ነበሩባቸው። በጣና አካባቢ ባሉ የአገር ክፍሎች የሚበቅሉትን የከብት አይነቶች የሚያውቅ ማንኛውም ሰው እነዚህ ከብቶች ከየት ግድም እንደመጡ መረዳት አስቸግረውም ነበር። በሌላው በኩል ያሉት ከብቶች ደግሞ አካላቸው መጠን መጠን ብሎ ከዚያው ፈርጠም ፈርጠም ያለ ቀንዳቸውም ረዘም ረዘም ብሎ ጫፉ እንደ መርፌ ሾለ በጥጋቸው ሲያልፉ ጥቂት አንገታቸውን ቢያወዛውዙ ጨጓራና አንጀትን ዘርግፈው የጣሉ መስለው የሚያስፈሩ ነቃ ነቃ ያሉ ያዘኛዎቹ ቀለማቸው ድፍን ጥቁር ቀይ ቡላ ነጭ ሲሆን አልፎ አልፎ ጃሞችና ዛጎልማዎች ይገኙባቸው ነበር። እነዚህም ከተንከላፋፍ ቅማንቶች ከሚገኙበት ጥግ የመጡ መሆናቸው በመላ ሊደረስበት የሚችል ነበር። በዚህ ቦታ ላይ ልጅ ኃይሉ ከነጀባቸውና ከነጓዛቸው ሲደርሱ በዛፉ ስር ያሉት ሰዎች ውካታቸውን አቋረጡና ተነስተው ልብሳቸውን እያረገደጉ ለጥ እያሉ እጅ ነሱ። ልጅ ኃይሉም እንደምን ውላችኋል? ጉዳያችሁን አቋረጥንባችሁ መሰል፣ ቁጭ በሉና ቀጥሉ አሉ። ሰዎችም ድግድጋቸውን ሳይፈቱ ለተነገሯቸው መልካም ቃል እጅ በመንሳት መልስ እየሰጡ ዝም ብለው ቆሙ። ምን ሸንጎ ይዛችሁ ኑሯል? አሉ። ልጅ ኃይሉ ኃይለኛዋን የልጅ ዘውዴ በቅሎ በልጓም ጠፍቀው ይዘው እንዳቆሟል። ሸንጎም አይደል ማጫ እያስተያየን ነው ጌታዬ፣ አሉ አንድ ሽበት ፈንጠቅ ፈንጠቅ ያደረገባቸው ሁንቱ አዛውንት። እነዚህ ሁሉ ከብቶች ለስንት ሰዎች የቀረቡ ናቸው? 25ቱ ተወልዶ ወገን 25ቱ ተሴት ወገን የመጡ ናቸው። ታንድ ላይ 50 ቁም ከብቶች መሆናቸው ነው? አዎ 50 ይሆናሉ። ለመሆኑ ተጋቢዎቹ የስንት የስንት ዓመት ልጆች ናቸው? ወንዱ የኔ ልጅ ነው፣ በዚህ አመቱ የመስከረም ወር 13ኛ አመቱን ይዟል። ልጃይዱ አንገታቸውን ወደጃቸው ደፋርገው ዛባል ጸበጡበት ጣፎቻቸው አስቆጭ መስከረም ጥቅምት ህዳር ታህሳስ ጥር እያሉ በለወሳስ ቆጠሩና አይናቸውን ወዳዛውንቱ መለስ አድርገው 12 አመት 5 ወር ነው ማለት ነው አሉ። አዎ መሆኑ ነው አሉ አዛውንቱ። ሴቷ ልጅስ አሉ ልጃይሉ። አይ እሷስ ገና በጣም ኩታራ ናት አሉ አዛውንቱ። ለመሆኑ ስንት አመቷ ነው ይባላል አሉ ልጃይሉ። የወንድየው አባት የሆኑት አዛውንት ከዚያው አብሮ ወደ ቆሙ የሴቲቷ ልጅ አባት ዘወር ብለው ስንት አመቷ ነው ያልከኝ ነበር አቶ ጀመረ አሉና ጠየቁት። 6 አመቷን በሚመጣው ሰኔ ትደፍናለች አለ አቶ ጀመረ። ለመሆኑ አሁን ተጋብተው ምን ይሰራሉ አሉ ልጅ ኃይሉ እንደመሳቅ እያሉ። አብረው እንዲያድጉ ነው እንጂ አሁንማ ምን ይሰራሉ? ደሞ የገሌ ልጅ አምልጠኝ አታምልጠኝ እንላለን፣ ሳልሞት የልጄን ዓለም ልይ እንላለን፣ ገና ሙጫዎችን እንድራለን፣ በፎገራማ ጡት እያጠቡም ይደራሉ አሉ። እኔ እንኳ ሚስቴ አስቸግራኝ ነው እንጂ ጥቂት አቆያት ነበር አለ ጀመረ። ጀመረ ባነጋገሩ ቸኮል የሚል ጠይም መልከ መልካም ቀጠን መለል ያለ እድሜው ከሰላሳ አምስት ዓመት የማይበልጠው ልጅ ገርሳው ነበር። ግሩም ነው፣ ይህን ነገር አይቼ መሄድ አለብኝ አሉና ልጅ ኃይሉ ከበቅሏዋ ዱብ አሉ። ከዚያም ወደ ጓዛቸውና ወደ ሰዎቻቸው ዙር አሉና ሰጋር በቅሎ ያላችሁ ጥቂት ሰዎች ብቻ ከኔ ጋር ቆዩና የቀራችሁት ጓዙን ይዛችሁ ሂዱ አሉ። እኔስ ልሂድ ልቆይ አይዋ አለ ልጅ ዘውዴ። አንተማ አብረህ አዝግም አሉ ልጅ ኃይሉ። ልጅ ኃይሉ ከራሳቸው ጋር 10 ሰው ሆነው ቀሩና ጓዙና የቀረው ሰዋቸው ወደ ፈንጃ ጉዞውን ቀጠለ። በቅሎች ልጓም እየወለቀላቸው አመለኞች እንዳይሮጡና እንዳይጠፉ በለኮ እየተፈከሉ ሳር እንዲግጡ ከከብቶች ጥግ ተለቀቁ። ከዚያ አንዱ የልጅ ኃይሉ ሰው ኩታሮች በቅሎ ተመልከቱ አለና አስጠንቅቆ ተመለሰ። ልጅ ኃይሉ ሰዎቹን ቀድሞ እንደነበሩት ሆነው ስራቸውን እንዲቀጥሉ ነገሯቸው። ሰዎቹ ግን ከመቀጠላቸው በፊት ቅጠል እየቆረጡ እንደ መደብ መደልደል ሲጀምሩ ልጅ ኃይሉ ድካሙ ለሳቸው መሆኑ ስለገባቸው ተውት፣ ግድ የለም ስራችሁን ቀጥሉ አሉ። እንዴት ተደርጎ ጌታዬ ካሉ በኋላ እርጠ ከበቅሎዋ ላይ ግላሱን አምጣ ሲሉ የወንዱ ሙሽራ አባት ከሳቸው ጋር ከመጡት ሰዎች አንዱን አዘዙ። ግላስ ተኛ በቅሎዎች ላይ ሊመጣ ይችላል እኮ አሉ ልጅ ኃይሉ። እሱ ለእኛ መቼ ይሆነናል ጌታዬ አሉ ባለ ግርማ አዛውንት። ከዚያም ግላሱ መጣና እንደ መደብ ከተደለደለው ቅጠል ላይ ተነጥፎ ልጅ ኃይሉ ቁጭ አሉ። ከሁለቱም ወገን የተመረጡት ሽማግሎች ከልጅ ኃይሉ ብዙ ሳይርቁ ቁጭ አሉና የሴትና የወንድ ወገን ግራና ቀኝ ቆሞ ከሁለቱም በኩል የቀረቡት ከብቶች መገምገም ጀመሩ። ዛቦሉ ዓለም ተዘፍ ተቀንዳሞ ቀይላም ጋር ተመሳሳይ የምትሆን ይመስለኛል አሉ አንዱ የሽማግሌ ዳኛ። ምን የነሱ ከብቶች ተዝንጀሮ ቆንጆ ምን ይመራርጧል የሚባለው ቢጤ ናቸው? ቀንዳሟን ምን ይላሉ? ሁሉም ቀንድ ብቻ ናቸው አለ አቶ ጀመረ እንደ መቀለድ እያለ። አይ አቶ ጀመረ፣ እኛ ሰዎቹ ተፈላለግንና ነው እንጂ የከብቱን ነገር ሳታንሳው። አሁን ይሄ ጉበቱን በረር የጨረሰው ከብት ሁሉ ከብት ሆኖ ነው? ደሞስ የቶካ ከብት ተቶካ ተወጣ አመት ይቆያል መሰለህ? እንዲያው መልኬ በቃኝ ብቻ አይደለም
ስንት ከብት ነው ተደምብ ያያስመጣ ግማሹ በስድስት ወር ግማሹ በአመት ይኸው ዝግፈውዱ በመርሴ የሚነደር የመሰለ የሚሞተው የከብቱን ነገር ሳናንሳው ይቀር እንዲያው ለጀንዲው ለላምነቱ ለአቆማዳው ለጠፍሩ ቆዳ ይዞ ተመሄድ የሚበጣ ነው አሉ ሰማሙ አዛውን ከዚህ በኋላ ከዚህም ወገን ያሉት ከብቶች አንድ ባንድ እየቀረቡ ተመጣጣኝ ይሆናሉ የተባሉት ከብቶች በድምፅ እየተቻቻሉ ሲሄዱ አንዷ ቀንደ ዳፍላ ወይን አላም ወደ ሽማግሎች ፊት ቀረበች። ላሟ ከራሱ ጀመረ በኩል የቀረበች ነበረች። ከረጅም ቁመቷ በታች ሆዷ ጠውለግ ዘርገፍ ብሎ መሬት ሁኔታ የደረሰ ይመስላል። ጎና ጥቶቿም ገፈት ብለው ይታያሉ። ይህች ላንካስታለች ገርሽታ እንዳይኖርባት አሉ የሙሽራው አባት። የለም ሞኝ ነኝ እንዴ? እንዲህ ያለ ደባ መሰራ እሷ በጋ በመጣ ቁጥር መስታት አመሏ ነው አለ አቶ ጀመረ። ንግግሩን ቀጥሎ ለመሆኑ እሷ ያቀረባት ሲች አይደለችም አለ ወደ ነጭ አላም እያመለከተ። የሙሽራው አባት ያቀረባት ነጭ ላምም በመጠኑ ከሳያለች ስለነበረች አዛውንቱ የኔዎቹስ ቢከሱም በጋ በመሆኑ ሳሩ እየደረቀባቸው ነው የናንተ የተካከፍቶች ግን ሳይታመሙ ምን ያከፋቸዋል አሉ። የመስፋት አይመስለኝም አርጅታለች። እቺ አዎ አረካው ይተከባል የቀንዷን ክርክራት እስቲ ጥሩት እሱ ተበጥሮው ነው እስቲ ጥርሷን እንየው። አገራችን ገታና ጎድር ሳር ስለሚበዛበት ማንኛውም ከብት ጥርሱ ያለ ጊዜው ነው የሚሰበረው። አይ ይማ ምንኛ ባብዛት ሆነ አለ አቶ ጀመረ። ግድ የለም ብዙም አንጎዳዳ አሉ የሙሽራው አባት። አይ ዝምድና ፈልጎ እስከዚህ መጥበቅ አያስፈልግም አሉ ተሽማግሎቹ አንዱ። እውነት ነው በስል ተቀሊል እያየን መቻቻል አለባቸው በቁጥር ሁላችሁም አልተናነሳችሁ አሉ ሁሉም ሽማግሎች። አሁንስ ሰው አናክም እንስማማና እንሂድ አሉ የሙሽራው አባት። ከብቶች አንዳንዳቸው እየቀረቡ ሳይገመገሙ አለ አቶ ጀመረ። ምን ያስፈልጋል መቼም በዚህ አንፈረስ እንዴ? ባይሆን ሁለቱን ቁም በግምት አትረፌ ለልጄ የላይ ከብት ባደርግላትስ? ብቻዋን እንድትበላው ነው? እሱም ባይሆን በፍቅር መሃል ጣዋለኮ ፈክቶ ወንድሜ ሰርኩት ሳይደርስ ፍቺውን ምን አሳሰበ? ለቤታችን አግብቶ መፍታት የለም ከዚያችሁ ታንዷ ጋር መቁረብ ነው። እኔ በ15 አመቴ ታገባዋት ባለቤቴ ጋር ይኸው እስታሁን አለው አሉ የሙሽራው አባት። በሉ ተስማሙ ገና 50 ከብቶች ስትንገመግም ነገም ማያልቅ በተገሬታቸው ብቻ ተስማሙ አሉ ከሽማግሎች አንዱ። ስምምነቱ በዚህ መሰረት አለቀና የሰርጉን ቀንና የማስመሪያውን ልክ በሚመጣው ሳምንት ሊመካከሩበት ተወስኖ በዚያ ተዘጋጅቶ የነበረው ጠላና የእህል አረቂ ቀረበ። ቢቻይሉም ሰዎችን ለማስደሰት ሲሉ ከአረቂው አንድ የቀንድ መለኪያ እንዲሁም አንድ ዋንጫ ጠላ ጠጡ። አብረዋቸው ያሉት ሰዎችም እንደዚሁ ጠጡ። ቢቻይሉ ተነስተው በቅሎች ቀረቡና መሄድ ከመጀመራቸው በፊት በሉ እግዚአብሔር ግቢውን ይባርክላችሁ ባሳያችሁት ስምምነት በጣም ነው ደስ ያሰኛችሁኝ አሉ። አሁን ጌታዬ በእርሶ አምላክ ተሳካልን በዚህ ጊዜ እርሶ በዚህ መገኘትም ለግቢው መባረክ አንድ ምስክር ነው አሉ የሙሽራው አባት። ሁሉም ለጥ ብለው እጅ በመንሳት ልጃቸውን ተሰናበቱና ሳቸው ጉዟቸውን ሲጀምሩ የሙሽራው አባት ወደፊት ወደ ቤታቸው የምትመጣ የልጅ ሚስታቸውን 25 ከብቶች ራሳቸው ለልጃቸው ከሰጡት 25 ከብቶች ጋር ደርበው 50 ቁም ከብቶቻቸውን ይዘው ሰርጉን ለመደገስ የሚያስፈልገውን በልባቸው እያሰላሰሉ ወደ ተንከል ጉዞ ጀመሩ። አቶ ጀመረም ከከብቶቹ መካከል መርጦ ለመጀመሪያ ልጁ የሰጣቸውን 25 ከብቶች ለወደፊት አማቷ አስረክቦ ሰርጓን ለመደገፍ ወደ ፍርካበር መጓዝ ጀመረ። የዘር የሀብት እኩያ ለመፈለግ ከተንከል ፍርካበር ድረስ ሂዶ ለ12 ዓመት ልጅ የ6 ዓመት ልጅ ማጨት ነገሩን ለማያውቁት ግራ ቢመስልም ለሚያውቁት ግራ አይሆንም። በክፍለ ሀገሩ ደንብ 10 ከብት ያለው 10 ከብት ያላትን 100 ያለው ቢያንስ 60-70 ከብት ያላትን ፈልጎ ያገባል እንጂ የራሱን ከብት ጥሎሽ ሰጥቶ ማግባት እንግዳ ወሬ ነው። እንኳን ጥሎሽ ሊሰጣት ምንም ሳታደርግልኝ ገብቼ ሚስትሉንና ብንፋታም ያው እጅና እግሬን ብቻ ይዤ እንደገባሁ እጅና እግሬን ብቻ ይዤ እወጣለሁ ብትል እሺ ብሎ አያገባትም። ሰርቆ መወስለት ሌላ ነገር ነው። ለሱም የወጣላት ጋለሞታና በጥጓ ወንድሞች የሌሏት የሆነች እንደሆነ ነው። በአንዳንድ ቦታዎች ሚስት ሲገባ ብዙ ከብት ወይም ብዙ ብር ጥሎሽ ተጥሎ ለሴቷ ወላጆች ይከፈልና ለባሏ እጅና እግሯን ብቻ ይዛ ትመጣለች የሚባል ወሬ በእነዚያ ክፍለ ሀገሮች ቢሰማ እንዴት አያስገርም። በሉ ዝም እንበል። ጎጃም በጌምዝራ ይስማ። ስለዚህ ነው የወንድና የሴት ወገኖች እኩል ከብት አዋጥተው ለሚጋቡ ልጆቻቸው የሚሰጡ። ከዚህም በቀር ዘሬ ጨዋ ነው የሚል ማንኛውም ሰው ቢቻል ከመሳፍን ከነገስታት ጀምሮ ባይቻል ከአንድ ሀብታም ዘሩ የጠራ ገበሬ ጀምሮ ገረንቲያል ተክሶስን ተክሶስ የእንተንን ባላባት እስጢፎንን አግብታ ብሩን ብሩ ወልደ ማርያምን ወልደ ማርያም አያቴን ባሻ በለጠን ይወልዳሉ እያለ በአራቱም አያቶች በኩል ያለ የዘር አመጣጡን ካልቆጠረ ጨዋ ነው ብሎ ለግቢ አይፈልገውም። ልጃይሉ ይህን ሁሉ ስለሚያውቁ እሳቸው የሚሄዱበት የግቢ ጉዞ ከዚያ ነፃ የሆነ ባህል ውጭ መሆኑ ተሰማቸው። ማጫ ካስተያዩት ሰዎች እንደተለዩ ያን ሁሉ የዞን ጥርስ የጎሽ ቀንድ ያንበሳ ጎፈር ወርቅና ለቤት ሥራ የሚውሉ ሰዎች ይዘው የት እንደሚሄዱ ሲያስቡት ራሳቸውን መታቸው። ሰው እኮ ደስታውንና ነፃነቱን እያጣ የሚሄደው ወደ ላይ እየወጣ በሚሄድ ቁጥር ነው አሉ ልጅ ኃይሉ በልባቸው። ምንም እንኳ ለራሳቸው ምርጫም ቢሆን ከወይዘሮ ወለተ ተክሌ የበለጠች ወይዘሮ አለች ብለው እንደማይጠራጠሩ ቢታወቅ ግቢው የመላ የንግድ መንፈስ ያዘለ ሆነባቸውና በድንገት በመንገድ ባገኟቸው ባላገሮች የጋብቻ ወግ ቀኑ። ይሁን እንጂ ያን ሁሉ ዕቃና ገንዘብ ግማሹን ከቋራ ሕዝብ እንደተላገ እጅ መንሻ ግማሹን ለወለተ ተክሌ እንደቀረበ ገጸ በረከት አድርገው ለትቻ ግማሽ ማሩ አስረከቡ። ምዕራፍ 6 ግቢና ፍቺ። ወይዘሮ ወለተ ተክሌና ልጅ ኃይሉ እንደታሰበው ተጋቡ። ደጃዝማች ማሩ እንዳሰቡትም በቋራ በኩል የነበረው ችግር ተወገደላቸው። ነገር ግን ልጅ ኃይሉ እንደፈሩት ወለተ ተክሌ ኩራት የበጣጠሳት ወይዘሮ ሁና አልተገኘችም። የኃይሉና የወለተ ተክሌ ጋብቻ ሰዎች በጋብቻ ከሚያገኟቸው ታላላቅ ደስታዎች አንዱም ካልጎደለባቸው የጥቂት እድለኞች ብቻ ጸጋ ከሆኑ ጋብቻዎች አንዱ ሊሆን ቻለ። ወለተ ተክሌ ኃይሉን ባገባች ልክ ባመቷ ክንፉን የመሰለ ልጅ ወለደች። የሁለቱ ፍቅር መቼም ተነግሮ አይጨረስም። የእኛ ነገር ፍቅሩንም ሆነ ሌላውን ሁሉ ጥልቅ ስሜት በሆዳችን አምቀን መቻል ልማዳችን ሆኖ ነው እንጂ ከጊዜ በኋላ በወለተ ተክሌና በልጅ ኃይሉ ፍቅር ደጃዝማች ማሩ ጣልቃ ገብተው የሰሩት የግፍግፍ የሆነ ስራ አሳዛኝ የሆነ ጉድ የሚያስፈጽም ነገር ነበር። በሀብትና በምቾት በኩልም እንኳ ልቻይሉ ማንኛውም የቋራ ነጋዴ ተዝመን ምኖበት የሚኖር ነገር ነው። በጠቅላላው የሁለት ተክሊና የሀይሉ ጋብቻ ፍቅርና በረከት የሰፈነበት ውጤት በማሳየቱ የቋራ ካህናት በየሰርጉ ቤት ሲመርቁ የአብርሃምና የሳራን ጋብቻ ይባረክ አምላክ ጋብቻውን ይባርከው የሚለውን የተለመደ የካህናት ምረቃ ለውጠው የሃይሉንና የሁለት ተክሊን ጋብቻ ይባረክ አምላክ ጋብቻውን ይባርከው እያሉ መመረቅ ጀምረው ነበር ይባላል። ከልጃይሉ ቤት ወረት ብሎ በሚገኘው ደልዳላ ቦታ የሚበቅለው ለምለም ሰርዶም በኃይሉ የጠጃም ቡላ የሚፋፋ ነው እየተባለ ስለሚነገር አህዮቻቸውን መስሎቻቸውንና አጋሰሶቻቸውን በዚያ የሚያገጡ ተላላፊ ነጋዴዎች ሁሉ የኃይሉ ጠጅ እንዳይነት ሳይመርቁ አያልፉም ነበር የሚል ተረት እስከ ብዙ ጊዜ በቋራ ይነገር ነበር። ነገር ግን ምንም እንኳ ኃይሉና ወለተ ተክሌ ሰው በምድር ላይ ሆኖ ሊደሰት በሚችለው መጠን ተደስተውና ከእግዚአብሔር በተሰጣቸው ጸጋ ረክተው ቢኖሩ ጊዜና አካባቢ ከሚወልደው ያልተጠበቀ ችግር ሊድኑ አልቻሉም። ሁለት ተክሌ ክንፉን ጡት ካስጣለች ዓመት አልፏል። ልክ ልጃገረዷ ሁለት ተክሌን መስላ ነበር። አንድ ቀን ጧት ልጃይሉና ወይዘሮ ወለተ ተክሌ ከቁርስ በኋላ ብቻቸውን ቁጭ ብለው ሲጫወቱ ወለተዬ ልጁ አንዱ በቃ ሊሆን ነው እንዴ አሉ ልጃይሉ። ምን አውቄ አለች ወለተ ተክሌ። የለም ጨዋ ሆድ ነው ያለሽ፣ ውሸቴን ነው። ፍቅር በአፍለኛነቱ ጊዜ ሳለ ልጅ ሲደራረብ የፍቅር መሰናክል ይሆናል። ለተንኮሉ ዝም አለ እንጂ እሱስ ሳያስተናክልም ነበር። 9 ወር እርግዝና፣ 2 ወር አራስነት፣ 3 ዓመት ማጥባት፣ ከዚያ ሌላ እርግዝና መቀጠል ተሆነ እኔ ጋር እንደ ልብ ለመሆን የምንችለው መች ሊሆን ነው አሉ ልጅ ኃይሉ በቀልድ። አሁን ለሱ ምን ጊዜ ይጠፋለት ብለህ አለች ወለተ ተክሌ እንደመሳቅ ብላ። ጊዜ ማግኘት ቢሉሽ ጊዜ ማግኘት ነው አሉ ልጅ ኃይሉ። አይ ጊዜን በሙሉ በልስቲያ ብቻ ለማሳለፍማ ሕገ ተፈጥሮስ መች ይፈቅዳል አለች ወለተ ተክሌ። ኃይሉና ወለተ ተክሌ በዚህ ግላዊ ቀልድ ላይ እንዳሉ የልፍኝ አሽከሩ በድንገት አቋርጦ ገባ። ምንድን ነው አሉ ልጅ ኃይሉ አሽከሩን ቀና ብለው እያዩ። ከደንቢያ ደብዳቤ ይዤ መጣሁ የሚል ሰው ስለደረሰ ነው የገባው አለ አሽከሩ። ከማን ተላክኩ ይላል አሉ ልጅ ኃይሉ አንገታቸውን ዘንበል ግንባራቸውን ኮስተር አድርገው አሽከሩን እየተመለከቱ። ከደጃች ማሩ ይላል አለ አሽከሩ። ልጅ ኃይሉና ወለተ ተክሌ ሁለቱም ስለ ጉዳዩ የሚያውቁት ነገር ስላልነበረ እርስ በርሳቸው ተያዩ። ከዚያም ልጅ ኃይሉ ወደ አሽከራቸው ፊታቸውን መለሱና ግባ በለው አሉ። አሽከርየው መልእክተኛውን ሊጠራ ሲወጣ ልጅ ኃይሉ ወደ ሁለት ተኩሬ አተኩረው እየተመለከቱ ምን ችግር አጋጠማቸው? ደሞስ በአሁኑ ጊዜ ምን ምክንያት አለ? መስቀል አይደል ፋሲካ አሉ ልጅ ኃይሉ። ይህ ነው በማይሉት ጥርጣሬ ሆዳቸው እየታወቀ። እንጃ አለች ወለተ ተክሌ በስጋትና በቅርታ። የፍኝ አሽከሩ መልክተኛውን ይዞ ሲገባ መልክተኛው ለጥ ብሎ እጅ ነሳና ደብዳቤውን ለልጅ ኃይሉ ሲያቀርብ ልጅ ኃይሉ ከተቀመጡበት ብድግ ብለው ኩታቸውን አደግድገው እጅ ነሱና ተቀበሉ። የደብዳቤውም ቃል የሚከተለው ነበር። ለጤናህ እንደምን አለህ? እኛ ከነሰራዊታችን ደህና ነን፣ ቸሩ ፈጣሪያችን ይመስገን። እህታችን ወለተ ተክሌ በጣም ስለናፈቀችንና ልናያት ስለምንጓጓ ይህ ደብዳቤ እንደደረሰ ሳታድር ሳትውል የቆረስከውን ሳትጎርስ የጎረስከውን ሳትውጥ ይዘህልን እንድትመጣ ይሁን። ሰላም እግዚአብሔር ተወላችን ጋር ይሁን፣ አሜን። ባንተም በጀዝማሽ ማሩ ርዕሰ መኳንንት ዘደምቢያ ወኩሉ አግዋሪሃ ለጎንደር ቢጃይሉ እንደታዘዙት ሳያድሩ ሳይውሉ የዚያን ዕለት ከቤታቸው ወጥተው አደሩ። ከዚያም ሲደርሱ የተደረገላቸው አቀባበል በጣም የሚቀጠቀዘ ነበር። ሁለት ቀን ፈንጃ ከቆዩ በኋላ አንድ ቀን ማምሻ ከግብር ላይ ደጃዝማች ማሩ ልጃይሉን ከመኳንንቱ ሁሉ ለይተው ልጃይሉ አሏቸው። ልጃይሉም ምግቡን አቋርጠው ወጥ በነካው እጃቸው የኩታቸውን ድግድጋት እያስተካከሉ ተነሱና አቤት አሉ። ዛሬ አቋራ እንዴት ነው አሉ ደጃዝማች ማሩ ደረቅ ባለ አነጋገር። በዚያ አዳራሽ የሞላው ታላላቅ ሰው ሁሉ አይኑን በቅጽበት ወደ ቋረኛው ኃይሉ ወረወረ። ደህና ነው ጌታዬ አሉ ልጃይሉ በፍጹም እርጋታ። ጸጥታው ምኑ እንዴት ነው? ምንም የለ፣ ሰላም ነው። ሻንቅላውስ እንዴት ነው? አያስቸግርም? አሁን ምንም አያስቸግር፣ በጣም ሰላም ነው። እናንተ እያላችሁ ምን ሰላም አለ አሉ ደጃዝማች አይናቸው ከልጃይሉ ላይ አንስተው ፊታቸውን ዘወር አድርገው በቀስታ እያጉረመረሙ። ልጃይሉ ንግግሩን ቢሰሙትም ሊደነግጡበትም ሆነ ሊያፍሩበት ስላልቻሉ ማሩን በልባቸው ታዝበው የሚቀጥለውን ለመስማት ይጠብቁ ጀመር። ባላባትነን የሚሉ ሰዎችን በቦታቸው ላይ ዝም ብሎ ማስቀመጥ እኮ ሞኝነት ነው። ምንም ቢጠፋ ምንም ቢበላሽ የህዝቡን ፍቅር እንዳያጡ ስለሚፈልጉ ምንም አልተሰራ ነው የሚሉት። እስቲ ለሁሉም ደብረ ታቦር ደርሼ ስትመለስ በዚህ ቆይና ስመለስ እንነጋገርበታለን አሉ ማሩ። ይህን ነገር የጊዜው መሳፍንት የማሰር ፈሪት ስለነበርና በተለይ በደጃዝማች ማሩ ዘንድ ያው ከፍርድ ማስፈጸሚያ ትዕዛዝ የሚቆጠር ስለነበር የልጃይሉን የቁም እስራት ሁሉም ሊረዳው ቻለ። ልጃይሉም እጅ ነፍተው እሺ መልካም ነው አሉ። ቁጭ በል አሉ ደጃች ማሩ ከቁጣ በማይሻል ደረቅ አነጋገር። ልጃይሉም እጅ ነፍተው ተቀመጡ። ባይደነግጡም ነገሩ ምክንያት ስላልነበረው አናደዳቸው። ያ ወርቅ የመሰለ ቀለማቸው ደም የሰበረው ጉበት መሰለ። ምግቡም ይሁን መጠጡ ወደ ጉሮሯቸው ሊያልፍ አልቻለም። ምናልባት ለይሉን ታብለው አንድ ጉርሻ እህል ቢውጡ ሌላ ነገር ያስከትልባቸው ነበር። በዚያ ከተቀመጡት ሰዎች ብዙዎቹ በልጃይሉ ላይ የተገኘ ነውር ያለ መስሏቸው ከዚህ ይበልጥ እንዴት ያቀርቡኝ ብሎ ከዳቸው እያሉ እርስ በርሳቸው በሹክሹክታ ሲተቹ የጌታቸውን የደጃዝማች ማሩን ደርሶ ድርቅ ከጠባይ የሚያውቁት ደግሞ ነገሩ ያለ ምክንያት መደረጉን ሳይገነዘቡት አልቀሩም ነበር። በነጋው ደጃዝማች ማሩ ወደ ደብረ ታቦር ሲሄዱ ለወይዘሮ ወለተ ተክሌና ለልጃይሉ አንድ ቤት ተሰጥቷቸው እንዲቆይ አሰው ሄዱ። ደጃዝማች ማሩ ከብዙ ሳምንት በኋላ ከደብረ ታቦር ተመልሰው ስለ ልጃይሉ ጉዳይ ይህ ነው የሚባል አንድ ውሳኔ ሳይሰጡ ሰነበቱ። በዚህ ጊዜ እንዳጋጣሚ ሆነና የአማራው ግዛት መስፍን ደጃዝማች እንዳዋሊቦ ከብዙ ሰራዊታቸው ጋር ወደ አለፋ መዋዝ ሲያልፉ ወደ ፈንጃ ከተማ ሂደው ከደጃዝማች ማሩ ጋር ተገናኙ። ለጥቂት ቀኖች ፈንጃ ሲቆዩ በባሏ ፊታቸውን ያጠቆሩትን አጎቷን በነጋ በጠባ እጅ እየነሳች ለማማለት የሕፃኑን ልጇን የክንፉን እጅ ይዛ በትካሬ አንገቷን ደፍታ በየምክንያቱ የምትመላለሰውን የቆንጆዎቹን ቆንጆ ወለተ ተክሌን ደጋግመው ሊያይዋት ስለቻሉ በልጃገረድነቷ ጊዜ በደጃዝማች ማሩ መኳንንትና አሽከሮች ላይ ይደርስባቸው የነበረው ፈተና ደረሰባቸው። ከነዚያ ጥቂት ጠዋቶች በአንደኛው ደጃዝማች ማሩ ከተከበሩና ለዝምድና በጣም ከሚፈልጓቸው እንግዳቸው ከደጃዝማች አንዳዋ ጋር እንደተቀመጡ ቆይታ ይጃለው ባሉበት ጊዜ እንኳን ቢሆን የማትከለከለው ወለተ ተክለ ልጇን ከንፎን እንደያዘች ከፋችና እጅ ነሳች። ተጨማሽ ማሩም እንደተለመደው እንደናደርሽ ተቀመጨልና አዱና ወለተ ተክለ ባንቱን በላይ ተቀመጠች። ምን ጉዳይ ኖሮሻል? አሉ ደጃዝማች ማሩ በለዘብታ። ምንም የለኝ ጌታዬን፣ እጅ ለመስጠት ብቻ ነው የመጣሁት አለች ወለተ ተክለ ከተቀመጠችበት ተነስታ። ግድ የለም ጉዳይ ካለሽም በኋላ ትነግሪኛለሽ አሉ ደጃዝማች ማሩ። እሺ ብላ ወለተ ተክለ እጅ ነሳችና ወጣች። ወለተ ተክለ ገብታ እስከወጣችበት ጊዜ የደጃዝማች አንዳዋ አይን ከወለተ ተክለና ከህፃኑ ክንፉ ላይ ሳይነሳ ተተክሎ እንደቀረ ባዩ ጊዜ ደጃዝማች ማሩ አንድ አይነት ኩራት ተሰማቸው። እግዚአብሔር ይበልጡን ደስ ይበለ ሲላቸው የወለተ ተክለ እግር ገና ከበሩ ሳይወጣ ጌታዬ፣ ይህቻሽ ገር የት የበቀለች ናት አሉ ደጃች አንዳዋ በችኮላና ጉጉታቸውን በሚገልጽ ሁኔታ። ይህቴ ልጅ እኮ ናት አሉ ደጃዝማች ማሩ በኩራት። ይገርማል፣ የልጁ አባት የሆነውስ የማን እግዚአብሔር የመረጠው ይሆን አሉ ደጃች አንዳዋ። ከሱ ላይስ ተሳስቻለሁ፣ ለአንድ የቋራ ባላባት ለሚባል የማይረባ ሰው ሰጥቻት ነበር። አሁን አፋታዋል። ጨርሶ ማፋታት እነሱ አያውቁም እንጂ እኔ አፋትቻቸዋለሁ። እንዴት ሳያውቁ ቀሩ? ገና አልተነገራቸውም። ለመሆኑ እነሱ ይፋቀራሉ? እሱስ እንግዳ የሆነ ፍቅር ነው። ደጃዝማች አንዳዋ ቅርታ ተሰምቷቸው ሁለቱም ፈጥ ብለው ለጥቂት ጊዜ ቆዩ። ዛዲያ እኮ እነዚህን ሰዎች ማለያየቱ አስቸጋሪ ነው አሉ ደጃዝማች አንዳዋ። ምን እንዳይደረግ አሉ ደጃዝማች ማሩ በልበ ሙሉነት። ምናልባት ሴትዮዋን ቢትል እንደሆን ለሱስ ማንዳራትና ይህ ጨርሶ አይታሰብም። በሱስ በኩል እሱ ደግሞ ምን ባይ ነው? እሱ አሁንም በቁም እስራት ላይ ነው ያለው። አጥፊው ነው ተገኘ እንዴ? ቢጠረጠርስ? የቋረኛ ሰነድ የለውም። ቢያምስ? ባያጠቃም የወታደር ቁጥር ሊያስቀንሰን ይችላል። አይ ቢያፋቱትም ያለ ምክንያት ማሰር መቼም ተገቢ አይመስለኝም አሉ ደጃዝማች አንዳዋ። ደጃዝማች ማሩ ጎፈሪያቸውን እያከፉና ወለል ወለሉን እየተመለከቱ ዝም ብለው ጥቂት ከቆዩ በኋላ ለሁሉም ሁኔታውን አይተን እንወስናለን አሉ። ደጃዝማች ማሩ መነሻ ምክንያት አጥተው ነው እንጂ ወለተ ተክሌን ለደጃዝማች አንዳዋ ለመስጠት የጋለ ምኞት እንደነበራቸው ሁኔታቸው ያስረዳ ነበር። ከልጃይሩ ጋር ያን ያህል የሚያጨቃጭቃቸው ግርግር እንዲያው መላ ፈጠራ ነው እንጂ እውነተኛው የደጃዝማች ማሩ ሐሳብ በወለተ ተክሌ ውበት ከልጃይሩ የበለጠ ባለጊዜ ዘመድ ለማፍራት መፈለግ መሆኑ ስውር አልነበረም። ይህን አጋጣሚ ምክንያትም በከንቱ ያሳልፉት አልፈለጉም። ደጃዝማች ሟት ብዙ ጊዜ ትቆያለህ አሉ ደጃዝማች ማሩ የወለተ ተክሌንና የልጅ ኃይሉን ጉዳይ በንጥልጥል ትተው። አዎ ጥቂት ቆያለሁ አሉ ደጃዝማች አንዳዋ። አሁን ስለተነጋገርንበት ጉዳይ ብዙ ምክር ልትሰጠኝ ስለምትችል ስትመለስ እኔን ጠይቀኸኝ ብታልፍ ደስ ይለኝ ነበር። ታዛዥ ነኝ ጌታዬ። እንግዲህ አደራ ሳታየኝ እንዳታልፍ። ደጃዝማች አንዳዋ የወለተ ተክሌክ እንዴት ሰጣቸውን ያህል ልባቸው በደስታ ረክቶ በጣም ደስ እያለኝ ነው ጌታዬ አሉ። በዚያች ደቂቃ ውስጥም ቀደም ሲል አግብተዋት የቆየች ሚስታቸውን በሐሳብ ጥፋት ፈጥረውላት፣ በሐሳብ ጠልተዋት፣ በሐሳብ ፈቷት። ብዙ ዓመታት በፍቅር እንዳልኖሩ ያህልም ሚስታቸው ለመሆን የማትበቃ እንደነበረች አመኑበት። ምስኪኖቹ ወለተ ተክሌና ኃይሉ ግን ሳያስቡት የደረሰባቸውን የግዞት ኑሮ በሰላም አስወግደው ወደ ቋራ ለመመለስ የሚችሉበትን መንገድ ከማለምና ከማቀድ በቀር ሌላውት ታቀደልናል ብለው አንተረጠሩም ነበር። የአለፋ ሞት ለኢትዮጵያ ህዝብ ከሰበል ከከተላከታልና ከስራ ትርከትሮ በታላቅ መድኃኒትነት ሲያገለግል የቆየው ታላቅ መድኃኒት ሞት ነበር። የሞት ምንጮች አብዛኛውን ጊዜ የሚገኙት ቆላ በሆኑ ቦታዎች ያንድ ወንዝ ሸለቆ እየተከተሉ ነው። በዚህ አይነት ሁኔታ ፈልቀው ከሚገኙት ብልዋዎች አንዱ ያለፋ ሞት ነው። ደጃቻንጃዋ ወደ ሲሞዋት ለመድረስ ከደምቢያ ተነስተው ዝግ ባለ ጉዞ በሶስት ቀናት ተጉዞ በሶስተኛው ቀን ጊዜው ገና ቀን ሳለ ሻሁራ ማርያምን ወደ ቀኝ ተተው ጣራ ሚካኤል ከሚባለው ቦታ አደረሱ። ጣራ እንደደረሱ ጉዟቸውን ቢቀጥሉ ኑሮ ሞዋቱ ወደሚገኝበት ቦታ በጊዜው ደርሰው ለማደር ይችሉ ነበር። ነገር ግን የከፈር በኋላዋ ጻፊ ለፊት ስለሆነችባቸው ጣራ አፋፍ ላይ ሰፍረው ያን ጎጃምንና በገመድርን ከሱዳን ከሚያዋስኗቸው ቦታዎች ድረስ ተዘርግቶ የሚታይ አቀበትና ቁልቁለት ለጃለ ሜዳ ዶርለበትና ገላጣ ቦታ የሚፈራረቁበት ያን አፋፍ ላይ ሆነው ዘቅዝቀው ሲያዩት ሆድና ድናት የሚያደርግ ክፍለ ሀገር ሲመለከቱ አመሹ። ያ እጅግ ሰፊና በተፈጥሮ እጅግ ለሚሆነ ክፍለ ሀገር ቆርጦ በሚከልደው ይውና ባራዊት ምክንያት የደጋውና የወይና ደጋው ህዝብ ደፍሮ አይገባበትም። ደፍረው የሚገቡበትም አብዛኛዎቹ ጥቂት ሳምንቶች ሳይቆዩ በዚያ እሳት የሆነ ንዳድ እየተነደፉ ያልቃሉ። ጊዜ ጠብቀው በንግድ ምክንያት ከሚወርዱትም ውስጥ ብዙዎቹ ይታመማሉ ወይም ይሞታሉ። ስለዚህ ያን የመሰለው እጅግ ሰፊና የሀብት ምንጭ የሆነ ክፍለ ሀገር በደጋው ጥግ ለጥግ ባለው ለምለም ቦታ ካሉት ጥቂት አማሮችና በመካከል አልፎ አልፎ ከሚገኙት ኮንፈሎችና ሻንቅሎች በስተቀር ምንም የሌለበት ምድረ በዳ ሆኖ ይኖር ነበር። አሁንም አለ። በደጋው የአማራ አውራጃ የመጡት ደጃቻንጃዋ ይህን ወሰኑ እንደማይታይ ጥቁር ውቅያኖስ ልብን የሚያሸብር በረሃ በጭጋግ ተሸፍኖ ሲመለከቱ በሕይወታቸው አጋጥሟቸው የማያውቅ አዲስ ትርኢት ሆነባቸው። በነጋው ጠዋት ሌሊቱ በጣም ሳይነጋ ቀደም ብለው ተነስተው አስቻሉና የፀሐይዋ ሙቀት ከመገንተሩ በፊት ያን ቋንጃን በዱላ እንደተመቱ እጥፍ እጥፍ የሚያደርግ ቁልቁለት ወርደው ከዝነኛው ያለፋ ሞት ደረሱ። ዝነኛው ያለፋ ሞት ለመላው በጌምድርና በግማሽ ጎጃም ስሙ የገነነ ታላቅ ብልውሃ ነበር። ከዚህ ብልውሃ እንደደረሱ በጣም ብዙ ህዝብ በዙሪያው ሰፍሮ አገኙ። ቂጠኛሙ፣ ባለጨብጡ፣ ውርዴው፣ እከካሙ፣ ቁስለኛው፣ ቁስጥማጣሙ፣ ንዳድ ያመመው፣ ሆድ ቁርጠት፣ ራስ ፍልጠት፣ አይነት፣ ምታት፣ ውጋት፣ ጉስምት፣ ሌሎችም በደብተራ አይነ ወርቅ ይጠቀሱ የነበሩት በሽታዎች አንዱም ሆነ ብዙዎች የደረሱበት በዚህ ሞት ተጠራቅሞ ነበር። ደጃዝማቻንጃዋ ያን ሁሉ በልዩ ልዩ ደዌ የተለከፈ ብዙ ህዝብ በመዋቱ አካባቢ ሰፍሮ ባዩ ጊዜ የደላው ሙቅያኝ ካል እንደሚባለው ሰሞኑን ብዙ ምግብ ስበላ በተለይ በራስ ጊዜ ቅባት የበዛበት ምግብ ስበላ ሆዴን ይከብደኛል ብለው ያን ያህል መንገድ አቋርጠው መጥተው ስለነበር ቀብጬ መጥቼ በሽታ ሸምቼ እንዳልመለስ ብለው አሰቡ። ሰው በብዛት በሚሞትበት አካባቢ ያለ ሰው ራሱን ከሟቾች ውስጥ እንደሚቆጥር ያለዚያም በወጣ በገባ ቁጥር ሰውና እንጨት ተሰባሪ ነውና ሰው እንዳይሆን የለምና እያለ ንዛዜ እንደሚያበዛ በሽተኞች በሚበዙበት አካባቢ የሚኖር ሰውም እንዲሁ በበሽታ ፍርሃት ይጨነቃል። ስለዚህ ደጃቻንጃዋ ያን ሁሉ በሽተኛ ሲያዩ መስከታቸው አያስገርምም። ይሁንና እንደነ ደጃዝማች አንዳዋ ያሉት በክብርም ሆነ በጤንነት ከዚያ ከተሰበሰበው ህዝብ እጅግ ከፍ ያሉ ሰዎች ከህዝቡ ጋር የሚጋፉበት ምክንያት አልነበረም። በተለይ ቂጥኝና ሌላም እሱን የመሰለ አስጊ በሽታ ያለባቸው ሰዎች ሌሎቹ ከሚታጠቡበት ገንዳ ወርዶ ወደ ታች ካሉት ገንዳዎች እንጂ ለሌላ የውስጥ ደዌ ሲሉ የመጡ ሰዎች ከሚታጠቡበት ገብተው እንዲታጠቡ አይፈቀድላቸውም ነበር። ስለዚህ ፍርሃቱ ከፍርሃትነት በቀር አደገኛነት አልነበረውም። ይሁን እንጂ የወለተ ተክሌው በስ በየጊዜው ትስ እያላቸው ሰላም ስራት አጣቸው። በመዋቱ ለመሰንበት የነበራቸው አቅት እየደከመ ሄደ። በፍልዋ ውስጥ እንዳሉ ከፍልዋም ወጥተው ወደ ቀዝቃዛ ወንዝ ገብተው ሲለቃለቁ አልፎ አልፎ ከሚመጣባቸው ጉጉትና ትዝታ በላይ ማታ በድንኳናቸው ብቻቸውን ጋደም ሲሉ የወለተ ተክሌ ጉዳይ በአእምሯቸው እየተሯሯጠ አሁን መዋቱን ትተውጣና ደጃሽ ማሩ ከባሉ አፋቸው የሰጡን ያቺን ቆንጆ ወይዘሮ ይዘ አማራ ሳይን ትግባ የሚል መንፈስ መጥቶ ከተኙበት ስለሚወተውታቸው ምንም አይነት ምክንያት ሳይኖር ከመኝታቸው ላይ ሲገባበቱ ያመሹ ነበር። ከብርቱ ምኞታቸው ላይ ለጊዜው በትጋቸው ሁና ስሜታቸውን በመጠኑ የምትቀንስ ሴት ባለመኖሯ ተጨማሪ ችግር ሆነባቸው። ሟት የሚገባ ሰው እንደ ሙሽራ ከነጋ እስከ ጠባ ሲመገብ እንዲሁም በየሰዓቱ በፍልዋ ሲነከር ስለሚውል ምቾቱ አደገኛ ነው። ጥላ አንድ ቀን ደረቅ በጣት ሲሆን ደጃዝማች አንዳዋ ወደ መዋቱ ገብተው ሲታጠቡ አንድ ታላቅ ተርቦባ ከሐይቋ ድንገን ጠርዝ ላይ ሆኖ መንታም ራሱን እያውለበለበ ወደ ሐይቋ እንደሚወረወር ሆኖ ሲሰበክ ታየ። ደጃዝማች አንዳዋ እንደ ብዙዎቹ ሰዎች እባብ በጣም ይቀፋቸው ስለነበር ምንም ሳያውቁት ራቁታቸውን ተደንደው ተፈንጥረው ወጡ። ደጃዝማች አንዳዋ በሕይወታቸው ውስጥ በማያውቁት ብዙ ሕዝብ መካከል ቀርቶ በወዳጆቻቸው ፊት እንኳ ሰውነታቸው ትንሽ ቢጋለጥ በጭራሽ አይወዱም። ከመኝታቸው ላይ ልብስ የሚያወልቁት እንኳ ሚስታቸው ከተኙ በኋላ መብራት አስጠፍተው ነው ይባላል። ስለዚህ ጉዳይ ያወራችባቸው ሴት ባትኖርም እንደ አጼ ፋሲል ሰውነታቸው ሁሉ በጠጉር የተሸፈነ በመሆኑ ነው ሰውነታቸው ከሚጋለጥ ቢሞቱ የሚመርጡት እያሉ የሚያሽሟጡባቸው ሰዎች ብዙ ነበሩ። አጼ ፋሲል ሰውነታቸው ሁሉ ጠጉር የለበሰ ስለነበርና ይህንንም ማንም እንዲያውቅ ስላልፈለጉ አብራ ያደረች ሴት ሁሉ ታንቃ በገደል ትጣል ነበር። ለዚህ ኃጢአታቸው ይቅርታ ያስገኝላቸው ዘንድ ብዙ ድልድዮች እንዲሰሩም አንዲት የበቃች አገልጋይ ስለነገረቻቸው በዘመነ መንግስታቸው ብዙ ድልድዮችና ህንፃዎች ሊሰሩ ቻሉ የሚል አፈ ታሪክ አለ። ይሁን እንጂ አዳም ዕፀ በለስን በልቶ ሲረገምና ጸጋውን ሲገፈፍ ራቁቱን እንደቀረ በሁለቱ ጭኖቻቸው መካከል ሁለቱን እጆቻቸውን ገርበብ ከማድረጋቸው በቀር ሌላ ነገር ሳይኖራቸው እርቃነ ስጋቸውን ሲቀሩ ሰውነታቸው የሰምንጎቻ መስሎ ከመታየቱ በላይ በሚነገርባቸው ሐሜት የተገለጸው ጠቁር ጨፍሶ አልነበራቸውም። እንዲያውም በአንዳንድ ወንዶች ላይ የሚገኘው የደረት ጠቁር እንኳ አልነበራቸውም። ራቁታቸውን እንደቆሙ አሽከሮቻቸው እየተሯሯጡ ልብስ አምጥተው ካለበሷቸው በኋላ ዱላ ዱላቸውን ይዘው ጌታቸውን በሕዝብ ፊት ራቁታቸውን ያባረረውን እባብ ለመግደር ወደ መዋቱ ገንዳ ተሯሯጡ። ሰው እንዳትነኩ አለ መዋት ጠባቂው ሰውዬ። ለምን አለ ከደጃዝማች አንዳዋ አሽከሮች አንዱ። ቆሌ ነው አይነካም። የምን ቆሌ ነው? ሰው የሚበላ ቆሌ? ደርሶ ሰው አይነካም። ዛዳም እንዲያደርጉ ነው። ጥላ አድርገው ሲገቡ ነዋ። የምን ጥላ እንዴ? የዛሬው ደግሞ እንዴት ያለ ጉድ ነው! ስንት ጥላ አለ። ከሴት ጋር አድሮ ንጹህ ሳይሆኑ ሲገቡ ነዋ አለ መዋት ጠባቂው በሰዎቹ ቅንነት በመገረም። የደጃዝማች አንዳዋ አሽከሮችም ስለ ጌታቸው ከሴት ጋር ማደርና አለማደር መከራከሩ ከመጣቸው በላይ ስለሆነ ጅንኑን እባብ ሳይነኩት ተመለሱ። እዚያ ቆላ ከሞላው እባብ ሁሉ በመዋቱ አካባቢ ያሉ እባቦች እድሜ ለጥራ እንጂ ክብርና መፈራትን የታደሉ አለመኞች ናቸው። ፀሐይ ሲያቃጥላቸው ወደ መዋቱ ብቅ ቢሉ ጥላርጎ የገባ ሰውን ለማባረር ተቅዱስ ሚካኤል ታዘው የመጡ ናቸው ስለሚባሉ የአንድ ራስ ያህል ተፈተውና ተከብረው ከመመለስ በቀር በዱላ ቀርቶ በሐሜት የሚነካቸው ሰው እንኳ አልነበረም። እጅግሞች አንዳዋ ከሞት ጠባቂው የቅረን ጉዳይ እንደሰሙ ራሳቸውን በራሳቸው ቢጠይቁት ምንም መልስ አጡለት። እንደ ብዙዎቹ መኳንንት የጭንገረት አዘውታሪ በሆንና ሴት ይዤ በመጽሐፍ ራሴን ልጠራጠረው ብቻዬን ተኩርት የሚያደር የምን ጥላ መጣ አሉ ለራሳቸው። ግን ብዙ ሲያሰላስሉ ከቆዩ በኋላ አንድ ነገር ትዝ አላቸው። ይኸውም ከትናንት ወዲያ ማታ በህልማቸው ወልደተክሌ አስደንግጣቸው የነበረው ነው። ይህ ትዝ ባላቸው ጊዜ የባብስ አስተያየት የለሽና ግፈኛ ነው፣ ከትናንት ማታ ወዲያ በእውን ሳይሆን በህልም ጥላ አርጓል ብሎ እስከዚህ ይከታተለኛል። ዛሬ በእውን ጥላ ርጌ ብገባ ኑሮማ ተወርውሮ ነድፎኝ በሰው አገር ቆላሙች ልቀር ኑሯል። ወልደተክሌ በእውኔ አንድ ቀን እንኳ ሳላገኛል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሉ በሐሳባቸው። ነገሩ ዝግምን ስላደረጋቸው እንደቆሙ በከባድ ስሜት ተውጠው ከነበሩበት ሁኔታ ከከባድ እንቅልፍ እንደሚነቃ ሰው ብንን አሉና በቅሎችን ጫኑ። ጫኑልኝ ጫኑልኝ፣ ዛሬ በዚህ ቦታ አላድርም። ያላረፈች ሰዓት ምን ተኩላ ትወጣለች ነው የሚባለው። ጠግቤ ጤነኛ ሰውነቴን ይዤ መጥቼ ሬሳዬን በበረሃ ልጥል? ጫኑልኝ አሉ። ዋናው ብስጭት የእባቡ ፍርሃት ብቻ ሳይሆን በእርሱ ምክንያት ያን ከሚስቶቻቸው አይን እንኳ ሰውረውት የሚኖሩትን ሰውነታቸውን በዚያ ሁሉ ህዝብ በፊት ገልጠው መታየታቸው ነው። እጃቸውን ዳዋ እንዲያውም በወልደተክሌ ያደረባቸው ጉጉት እንቅልፍ ነስቷቸዋል። ከዚህ በላይ እንዲህ ያለ ምክንያት ሲጨመር ምን ያርጉ? በቅሎቻቸው ሁሉ ተጫኑና እዚያ ቃጠሎ ፀሐይ ያናቀበት ተያያዙት። ማንደሮ ጥቂት ይቆዩና ፀሐይ በረድ ሲሎት ይነሱ ይበል ብቻ እነዚያ የመዋቱን ክብር ጠባቂ የሚባሉ እባቦች ሊቆጣጠሩት ያልቻሉ ስንት ጉድ በዚያ መዋት ውስጥ እንደሚፈጸም ሳያዩ ሄዱ። እሳቸው ከነሰዎቻቸው ለቀው ሲሄዱ ለጊዜው የቀበሌው ድምቀት ጨፍ ያለ ቢመስልም ያ ሳቅና ውካታ በቀላሉ የሚቀዘቅዝ አልነበረም። መቼም በየቦታው አንዳንድ ከዚህ አይጠፋ። ከላይኛው ገንዳ ከሚታጠቡ ጤነኞች ሰዎች መካከል አንዳንድ ተንኮለኞች የግራር ወይም የአጣት ሾሆች እየሰበሩ ወፈር ወፈር ባሉ ደረት ሳሮች ላይ እየተኩ ወደ ታችኛው ገንዳ ብዙ ውሃ በሚወስደው የቀርካ አሸንዳ ውስጥ ሾሃን ፊት ለፊት አድርገው ሳባን ሲለቋት ከውሃው ጋር እንደ ቀስት ወርውራ ሲሄድና ቁስላቸውን ባሸንዳው የሚያስመቱትን ሰዎች ከአንድ አሳፋሪ ቦታ ላይ ጠቅ ስታደርግ የተወጋው ሰውዬ ወይም የተወጋችው ሴትዮ እያማረሩና እየተራገሙ ከሻንዳው ሲመለሱ ታላቅ አሳቂ ነገር እንደተሰራ ሁሉ ህዝቡ በሳቅ ያወካ ነበር። ሌሎች ይህን የመሳሰሉ ተንኮሎችም እየተሰሩ በመዋቱ አካባቢ የተለመዱ የቀልድ መሳሪያዎች ሆነዋል። በተንኮል የተጎዳው ሰውም ቢሆን ለጊዜው ይማረርና ይበሳጭ እንጂ እገሌ በደለኝ ብሎ በማንም ለማፍረስ ስለማይችል ጥቂት ቆይቶ በቀልዱ ገብቶ በራሱ እየቀለደ ሳቁን ይቀጥላል። ብቻ እጃዝማች አንዳዋ ብዙውን ነገር ሳይመለከቱ ተበሳጭተውና ጨኩለው ተመለሱ። ወልደተክሌን ቶሎ ለማየት እስከ እጃዝማች ማሩ ከተማ ያለውን መንገድ እንደ ጨርቅ ይጠቅልላቸዋ።
መግደና አፋፉ ላይ ጩኸት በረከተ፣ የሴቱን አናውቅም ወንድ አንድ ሰው ሞተ። መቅደላ ካንቺ ክፉ ጎራ ሴቱን ሁሉ ንቆ ሲኮራ ሲኮራ ወንዶ አንቺን ወደደ ተኛ ካንቺ ጋር ነመዩ ቱርክባይ የምሽሽ አያችሁት ብያ ያንበሳውን ሞት በሰው እጅ መሞትን ነውራ ድርቆት እርሳፉንን በጠጅ ሞሱ ሲጠጣት ነመዩ ቱርክባይ የምሽሽ
አርማጣችን ከፍኖተ ዲሞክራሲ ጋር ለሚደረጉ ግንኙነቶች በመልክ ሳጥን ቁጥር 7337 ዋሽንግተን ዲሲ 20056 ዩኤስኤ በኢሜል አድራሻችን efdpu@aol.com በፌስቡክ አድራሻችን ፍኖተ ዲሞክራሲ ፍኖተር እይ መጥረቀም የምትችሉ መሆኑን እንገልጻለን።
ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንን ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና አምሹ።